Laudetur Jesus Christus. It barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat tokul bezet en shi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 26 meter band ba 13765 kilohertz wein ba 22 meter band ye qedist member zenaochinna yeteleyayu alamawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በFacebook Vatican Radio የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እንደተለመደው እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 28 2009 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመካከለኛው ምስራቅ የሚገኙ የክርስቲያን ስደተኞችን ጩኸት ማዳመጥ ይገባል ማለታቸውን፣ በጣሊያን ብሔራዊ የቋሚ ዲያቆናት ጉባኤ እየተካሄደ እንደሚገኝ መገለጹን፣ ዓለም በመካከለኛው ምስራቅ የሚገኙትን ክርስቲያኖች በጦርነት ምክንያት ከተሰደዱበት ቦታ ወደ የሀገራቸው ይመለሱ ዘንድ የበኩሉን አስተዋጽኦ እንዲያደርግ ጥሪ መቅረቡን፣ የሊባኖስ የሲቪል ተቋማት በሊባኖስ በመኖር ላይ የሚገኙ የሶሪያ ስደተኞች ወደ ትውልድ ሀገራቸው እንዲመለሱ የሚያመቻች ባለም አቀፍ ደረጃ እቅድ እንዲወጣ አበክረው ማሳሰባቸው መገለጹን የሚገልጹ ዜናዎችን በዛሬው ለስርጭታችን ወደናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎች ይሆናሉ። አብራችሁን በመሆን ዝግጅቶቻችን ሁሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ማንኛችንም ብንሆን በመካከለኛው ምስራቅ በፖለቲካዊ ልዩነቶች ምክንያት በተፈጠሩ ጦርነቶች ሆነ የሃይማኖት አክራሪዎች በሚያደርሱት ጥቃት ምክንያት ቤታቸውን ጥለው ለመሰደድ ወይም አገራቸውን ለመልቀቅ እየተገደዱ ያሉትን ወንድሞቻችንንና እህቶቻችን ላይ የሚደርሰውን መከራ እያየን እንዳላየን መሆን የለብንም። ይህንን ቀደም ሲል ያስደመጥናቸውን መልእክት የተናገሩት ርዕሰ ሊቃነ ጳጳሳት ፍራንቼስኮ ሲሆኑ ቅዱስነታቸው ይህንን መልእክት ያስተላለፉት በቅዱስ መንበር ዋና ጻፊ ፔትሮ ፓሮሊን በኩል ከሐምሌ 25 እስከ ሐምሌ 27 2009 ዓ.ም በእግዚአብሔር ፍቅርና ኃይል እንታመናለን በሚል መሪ ቃል 135ኛውን ዓመት የምስረታ በዓላቸውን በማክበር ላይ ለነበሩ የኮሎምቦስ ፈረሰኞች ማህበር አባላት ካስተላለፉት የጽሑፍ መልእክት የተወሰደ ነው። ቅዱስነታቸው በመልእክታቸው እነዚህ የኮሎምቦስ የፈረሰኞች ማኅበር አባላት ለስደተኞች እያደረጉት ለሚገኘው ድጋፍ ከፍተኛ ምስጋና ማቅረባቸው የታወቀ ሲሆን በተጨማሪም ለተቸገሩ ሰዎችና መንፈሳዊ የልብ ለውጥ እንዲመጣ እንዲጸልዩ ካደራ ጭምር የጋበዟቸው መሆኑ የታወቀ ሲሆን የአመፅ ግጭቶች ያበቁ ዘንድ ጥላቻ ተወግዶና ፍትሕ ይሰፍን ዘንድ በተለይም በመካከለኛው ምስራቅ አካባቢ ለሚገኙ ሰዎች መጸለይ እንደሚገባ ቅዱስነታቸው በመልእክታቸው ጨምረው ገልጸዋል። ቅዱስነታቸው በዚሁ መልእክታቸው ካስተላለፉት የመልካም ምኞትና ምስጋና መልእክት ባሻገር ይህ የኮሎምቦስ የፈረሰኞች ማኅበር በእግዚአብሔር ፍቅርና ኃይል በመታመን እስከ ዛሬው ቀን ድረስ በታሪክ ሂደት ውስጥ ያሳዩትን ታማኝነት አጠናክረው በመቀጠል በዓለም ውስጥ የወንድማማችነት ትብብር እንዲጎለብትና ምዕመናን፣ ሠራተኞች፣ ባለትዳሮች እንዲሁም አባቶች የፍቅር ተግባራትን አጠናክረው ይቀጥሉ ዘንድ ጥሪ አድርገዋል። እግዚአብሔር ከእኛ ጋር ከሆነ ማን ሊቃወመን ይችላል የሚለውን በሁላችንም ዘንድ በስፋት የሚታወቀውን ቅዱስ ሐዋርያ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ቁጥር 31 ላይ የሚገኘውን በመጥቀስ መልእክታቸውን የቀጠሉት ቅዱስነታቸው በአሁኑ ወቅት በዓለማችን ውስጥ እየታየና በከፍተኛ ሁኔታ እያደገ የሚገኘውን ከዚያም በዘለለ መልኩ አቅመ ደካማ የሆኑ እህትና ወንድሞቻችን ላይ ጥቃት በሚደርስበት ወቅት ዓለም እያሳየ የሚገኘውን የምን አገባኝ ወይም ደግሞ የግደለሽነት ስሜት መዋጋት እንደሚገባቸው ቅዱስነታቸው በመልእክታቸው አስምረው ገልጸዋል። የዚሁ የኮሎምቦስ የፈረሰኞች ማኅበር አባላት ፍቅር በተሞላበት መልኩ በተስፋና ዘላለማዊ በሆነው በእግዚአብሔር ኃይል በመታገዝ የምን አገባኝ ወይም የግደለሽነት ስሜትን በመዋጋት የዚሁ ማኅበር አባላት የሆኑ ምዕመናን ወንጌላዊ የሆነ መንፈስን በመላበስ በየዕለቱ ኃላፊነታቸውን በመወጣትና በራሳቸው ሕይወት ውስጥ ክርስቶስ እንዲገለጽ በማድረግ ዓለምን ለማነጽ የተሰጣቸውን መንፈሳዊ ተልእኮ በመወጣት የሰዎች ልብ እንዲቀየር በማድረግ ሰላምን ለማስፈን የሚደረገውን ጥረት ማገዝ ይኖርባቸዋል ብለዋል። ይህ የኮሎምቦስ ፈረሰኞች በመባል የሚታወቀው ማኅበር እንደ አውሮፓውያኑ የቀን አቆጣጠር በ1882 ዓ ም በአሜሪካ የተመሠረተ ማኅበር እንደሆነ የሚታወቅ ሲሆን የመጠሪያ ስሙንም ያገኘው አሳሽ መርከበኛና አውሮፓውያን ቀኝ ገዢ እንዲሆኑ ፈር የቀደደ እንዲሁም በ15ኛው ክፍለ ዘመን ረጃጅም የሚባሉ የባሕርና የሐይቅ ላይ ጉዞዎችን በማድረግ እንደ አውሮፓውያኑ የቀን አቆጣጠር በ1492 ዓ ም ለመጀመሪያ ጊዜ አሜሪካ የሚባል ሀገርን ለዓለም ያስተዋወቀው በጣሊያናዊው ክርስቶፈር ኮሎምቦስ ስም የተሰየመና በካቶሊክ ቤተ ክርስቲያን ጥላ ስር የሚተዳደር የወንድማማችነት መንፈስ እንዲጠናከር የሚሠራ መንፈሳዊ ማኅበር መሆኑንም ለመረዳት ተችሏል። ይህ የኮሎምቦስ ፈረሰኞች ማኅበር በአሁኑ ወቅት በዓለም ዙሪያ 15,000 የመማክርት አባላትን ጨምሮ 1.8 ሚሊየን አባላት ያሉት ማኅበር ሲሆን በዓለም ዙሪያ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የሚያገለግሉ 200 አማካሪ አባላትም እንዳሉትም ይታወቃል። የዚህ ማኅበር አባላት ለመሆን የሚፈልጉ ሰዎች ከ18 ዓመት ዕድሜ በላይ ያላቸው ወንዶች መሆን እንደሚገባቸውም ለመረዳት ተችሏል።
ባለፉት 15 ዓመታት ውስጥ በእስላማዊ አክራሪ ኃይሎች ከዛም ገዛ ራሱን እስላማዊ አገር ብሎ በሰየመው አሸባሪው ኃይል በሚሰነዘረው ጭካኔ የተሞላው እጅግ አስጸቃቂ ጸረ ክርስቲያን ጥቃት ሳቢያ በኢራቅ ሰሜናዊ ክልል ይኖር የነበረው ማኅበረ ክርስቲያን ለመፈናቀልና ለስደት መዳረጉ የሚታወስ ነው። በጎሳ በዘር የሚታየው መከፋፈል በኢራቅ ያለው ማኅበራዊ ኢኮኖሚያዊ ብሎም ፖለቲካዊ ኪሳራ ሰላማዊ ማህበራዊ ኑሮ እጅግ ለአደጋ እያጋለጠ መሆኑ ይናገራል። እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት የአገሪቱ ማህበረ ክርስቲያን ከ1 ሚሊዮን በላይ እንደነበረና ከ2006 ዓመተ ምህረት ወዲህ ወደ 300 ሺህ ዝቅ ብሎ መገኘቱ በአጠቃላይ በመካከለኛው ምስራቅ የማህበረ ክርስቲያን ሁኔታ ለዘርፈ ብዙ አደጋ ተጋልጦ እንደሚገኝም በርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ኑሮፓና ቆጣጥር በ1926 ዓመተ ምህረት የተመሰረተው የመካከለኛው ምስራቅ ደሆች ተንከባካቢ ማህበር የሰጠው መረጃ ያሳያል። በጠቅላላ በቆጵሮስ፣ ግብጽ፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ሊባኖስ፣ በዮርዳኖስ ምዕራባዊ ዳርቻ፣ በጋዛ፣ በሶሪያ እንዲሁም በቱርክ የማህበረ ክርስቲያን ብዛት 14 ሚሊዮን ከግማሽ እንደነበረና ኑርፓነ ቆጣጥር በ2017 ዓመተ ምህረት ያለው ብዛት ከ2000 ዓመተ ምህረት ጋር ሲነጻጸር በ200 አሃድ ዝቅ እንዳለም የቅድስት መንበር ጳጳሳዊ አመታዊ የዝርዝር ሰነድ አቅራቢ ቢሮ ሲያመለክት በተያያዘ መልኩም የተባበሩት የአሜሪካ መንግስታት የተባበሩት መንግስታት ድርጅት የተባበሩት የአሜሪካ መንግስታት ሁነቶችን በአሃዝ የተደገፈ መረጃ አቅራቢው ቢሮ በዓለም የማህበረ ክርስቲያን ወቅታዊ ሁኔታ ዙሪያ በአጠናቀሩት ጥናታዊ ሰነድ የተረጋገጠ ጥናት መሆኑ የቫቲካን ሬዲዮ ለኦክ ጋዜጠኛ ማሪና ታማሮ በአጠናቀሩት ዘገባ ይጠቁማሉ። እንደሮፓና ቆጣጥር ከ2006 ዓመተ ምህረት ጀምሮ በተለይ ደግሞ ከ2010 ዓመተ ምህረት እስከ 2014 ዓመተ ምህረት በኢራቅ ከፍተኛ የማህበረ ክርስቲያን ጻአት የተከሰተ ሲሆን ሆን ተብሎ ቀጣይነት ባለው በጸረ ማህበረ ክርስቲያን ጥቃት አማካኝነት ብዙ ማህበረ ክርስቲያን ክልሉን ለቆ ለመፈናቀል አደጋ ሲዳረግ ብዙዎችም ህይወታቸውን እንዳጡ የመካከለኛው ምስራቅ ደሆች ተንከባካቢ ማህበር ባወጣው ሰነድ ገልጦ በሶሪያ የማህበረ ክርስቲያን ብዛት ከ2.2 ሚሊዮን ኑርፓነ ቆጣጥር በ2017 ዓመተ ምህረት ባለው ጊዜ ገደብ ውስጥ ወደ 1.1 ሚሊዮን ዝቅ ማለቱንም ይጠቁማል። ግብጽ በመካከለኛው ምስራቅ ክልል ሀገሮች ከፍተኛ የማህበረ ክርስቲያን ብዛት ከሚገኙባቸው ሀገሮች ውስጥ ቀዳሚውን ይዛ እንደምትገኝ የግብጽ ኦርቶዶክሳዊት ቤተክርስቲያን መእመናን ብዛት ከግብጽ ህዝብ ብዛት አንጻር ሲታይ 10%ኛው የሚሸፈንና ጠቅላይ ብዛቱም 9.4 ሚሊዮን ሲሆን በአሁኑ ሰዓት በሀገሪቱ ባለው ፖለቲካዊና ኢኮኖሚያዊ ውዝግብ ሳቢያ ለተለያየ ችግር እንደተጋለጠና ባለፉት ጥቂት የመጨረሻ አመታት ውስጥ ብቻ 76 አብያተ ክርስቲያን በእሳት መጋየታቸው ሰነዱን የጠቀሱት የቫቲካን ሬዲዮ ለእክት ጋዜጠኛ ታማሮ አያይዞ በእስራኤል ያለው ሁኔታም ስንመለከት በአሁኑ ወቅት የአገሪቱ ማህበረ ክርስቲያን ብዙዎችም አረብ እስራኤላውያን የሚገኙባቸው ሆኖ በጠቅላላ 170 ሺህ ሲሆን ከእስራኤል የህዝብ ብዛት አንጻር ጋር ሲታይ 2.4% የሚሸፍን መሆኑ ይናገራሉ። በ1948 ዓመተ ምህረት እስራኤል እንደ አገር በተወለደችበት ማግስት የክልሉ ማህበረ ክርስቲያን ከጠቅላላው ህዝብ ብዛት ውስጥ 20%ኛው ይሸፍን እንደነበርና ሆነም በአረብና እስራኤል ጦርነት መቀጣጠር ምክንያት ብዙ ፍልስጤማውያን ክርስቲያኖች ክልሉን ለቀው ተሰደዋል። በዮርዳኖስ ምዕራባዊ ዳርቻ ክርስቲያኖች 59 ሺህ ሲሆኑ በጋዛው ክልል ካለው 2 ሚሊዮን ከሚገመተው ህዝብ ብዛት ውስጥ 1300 ብቻ ክርስቲያን ነው። በኢየሩሳሌም ከሚኖረው ከ870 ሺህ ህዝብ ውስጥ 15800 ብቻ ክርስቲያን መሆኑ ሰነዱን ዋቢ ያደረጉ የቫቲካን ሬዲዮ ጋዜጠኛ ታማሮ ያመለክታሉ። በዮርዳኖስ በአሁኑ ወቅት 350 ሺህ ክርስቲያን እንደሚኖር ከጠቅላላው ህዝብ ብዛት አንጻር ሲታይ 2.2% የሚሸፍን ሲሆን አብላጫ የአገሪቱ ህዝብ ሱኒ ሙስሊሞች መሆናቸው ሰነዱ ጠቁሞ በኢራቅ እስላማዊ መንግስት ብሎ በሰየመው እስላማዊ አሸባሪ ኃይል ጥቃት ሳቢያ ወደ 30 ሺህ የሚገመቱ ክርስቲያን ኢራቃውያን በዮርዳኖስ በጥገኝነት እንደሚገኙ ጠቅሶ በሊባኖስ እንደ አውሮፓውያን አቆጣጠር በ1932 ዓመተ ምህረት ክርስቲያን የአገሪቱ ዜጋ ከጠቅላላው የአገሪቱ ህዝብ ብዛት ውስጥ 50%ኛው ይሸፍን እንደነበርና በአሁኑ ሰዓት ወደ 40% ዝቅ እንዳለም ሰነዱ ዋቢ ያደረጉ ለእክት ጋዜጠኛ ታማሮ ይጠቁማሉ። የማህበረ ክርስቲያን በመካከለኛው ምስራቅ ሁኔታ በተመለከተ የባቢሎን ከለዳዊ ስርዓት ተከታይ ማህበረ ክርስቲያን ፓትርያርክ ሊቀ ጳጳስ ብፁዕ አቡነ ሉዊስ ራፋኤል ቀዳማዊ ሳኮ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ የመካከለኛው ምስራቅ ማህበረ ክርስቲያን በገዛ አገሩ የመኖር መብት ቱል ከበርለት ይገባል ስለዚህ ያለም አቀፍ ማህበረሰብ ድጋፍ ያስፈልጋል በአሁኑ ሰዓት በክልሉ ጸረ ክርስቲያን ያነጣጠረ ጥቃትና ግብረሽበር አለ ይህ ደግሞ ማህበረ ክርስቲያን ለስደት ለመፈናቀል አደጋ እያጋለጠ መሆኑ ለማንም እየተሰወረ አይደለም በመካከለኛው ምስራቅ ማህበረ ክርስቲያን ህላዊ ጥንታዊና ከክልሉ ታሪክ ጋር እየተቆራኘ ነው ስለዚህ ሊደገፍና ትብብር የሚያሻው የህብረተሰብ ክፍል ነው ብለዋል። እርግጥ ነው ይላሉ በአሁኑ ሰዓት በኢራቅ ያለው ሁኔታ መጠነኛ መሻሻል እያሳየ ቢሆንም ቅሉ ፍርሃቱ እንዳለ ሆኖ ያለው ግጭት አልተቋጨም የተፈናቀለው ማህበረ ክርስቲያን ወደ ክልሉ እንዲመለስ መሰረታዊ አስፈላጊ ነገሮች ሊቀርብለት ይገባል ቤቱንና ንብረቱን አጥቷል ስለዚህ መኖሪያ ቤቶች ዳግም መገንባት ያስፈልጋል በክልሉ የምትገኘው ካቶሊካዊት ቤተክርስቲያን በዚህ መስክ አብይ አስተዋጽኦ እያበረከተች ነው በማለት ያካሄዱት ቃለ ምልልስ እዚህ ላይ ደምድመዋል የተከበራችሁ አድማጮቻችን በመከታተል ላይ ያላችሁት የቫቲካን ሬዲዮ የአማርኛ ቋንቋ ስርጭት ነው። ግንቦት 15 ቀን 2017 ዓመተ ምህረት በሜክሲኮ ሲቲ በሚገኘው ካቴድራል መስዋዕት ቅዳሴ ፈጽመው እንዳበቁ ባልታወቁ ሰዎች በጩቤ ተወግተው ከባድ የመቁሰል አደጋ ያጋጠማቸውና በሕክምና ሲረዱ የቆዩት አባ ሆሴ ሚጌል ማቾሮን ጨምሮ ባለማችን ጠቅላላ እንደርፓን አቆጣጥር 2017 ዓመተ ምህረት 10 ካህናት መገደላቸውና በሜክሲኮ 4 አንድ ካህን በቬኔዙዌላ ሌላው አንድ ካህን ደግሞ በኮሎምቢያ መገደላቸውና ሌሎች ካህናት ደግሞ በማዳጋ ስካር በቡሩንዲ ሁለት ደግሞ በካሜሩን በጠቅላላ በአፍሪካ አራት ካህናት እንዲሁም በቦሊቪያ በደቡብ ሱዳን እና በናይጄሪያ በጠቅላላ 3 የሐዋርያ ግብረኖሎ አገልግሎት አባላት ምዕመናን መገደላቸው የቫቲካን ሬዲዮ ለክት ጋዜጠኛ ሮበርታ ጂሶቲ ካጠናቀሩት ዘገባ ለመረዳት ተችሏል። እጅግ አሳሳቢ ሆኖ ያለው በሜክሲኮ የሚታየውና ከቀን ወደ ቀን እየተባባሰ በመሄድ ላይ ያለው ጸረ ካህናትና ጸረ መገናኛ ብዙሃን ሙያተኞችና ጋዜጠኞች ላይ ያነጣጠረ አመጽ ሲሆን እንደርፓን አቆጣጥር በ2016 ዓመተ ምህረት 9 ጋዜጠኞች መገደላቸውና በ2017 ዓመተ ምህረት ውስጥ ደግሞ 7 ጋዜጠኞች ለሞት ተዳርገዋል። ሜክሲኮ በዓለም የጋዜጠኞች ህይወት ለአደጋ ከተጋለጡባቸው ሀገሮች ውስጥ በሶስተኛ ደረጃ ተመድባለች። ኒርፓና ቆጣጥር ከ2000 እስከ 2017 ዓመተ ምህረት ውስጥ በጠቅላላ 100 ጋዜጠኞች መገደላቸው አንቀጽ 19 የተሰየመው የብሪጣንያ ድርጅት የሰጠው ዘገባ ዋቢ ያደረጉት የቫቲካን ሬዲዮ ለክት ጋዜጠኛ ጂሶቲ አያይዘው ድንበር የለሽ ዘጋቢያን ማህበር ያሰራጨውን እናታዊ ሰነድ በማስደገፍ ሜክሲኮ በዓለም የመገናኛ ብዙሃን ነጻነት አክባሪ ሀገሮች ዝርዝር ውስጥ በ147ኛው ደረጃ እንደተቀመጠች ጠቅሰው በአሁኑ ሰዓት በ21 ሀገሮች ውስጥ የጋዜጠኞች ህይወት ለከፋ አደጋ ተጋልጦ እንደሚገኝ ይናገራሉ። በአደንዛጅ እጽዋት አዘዋዋሪ ወንጀል ብሉኖች መካከል ባለው ግጭትና ከዚህ ጋር ተያይዘው በሚከሰተው አመጽና ውጥረት በተለይ ደግሞ የወንጀል ብሉኖች ተግባርና ማንነት ያደንዛጅ እጽዋት ዝውውር እንቅስቃሴም ከየትና ወዴት ለሚለው ጥያቄ መልስ ለመስጠት በጥልቅ በመከታተል የሚገኙትና የወንጀል ብሉኖች ጋር ግንኙነት ባላቸው የፖለቲካና የኢኮኖሚ ዓለም አካላት ማንነት ጋር የሚያደርጉ ዘጋቢያን ጋዜጠኞች ህይወት ለከፋ አደጋ እየተጋለጠ ሆኑ የተለያዩ መንግስታዊ ያልሆኑት ማህበራት ካለመታከት ቢያሳውቁም አሁንም ቢሆን ጋዜጠኞቹ ለከፋ አደጋ ተጋልጠው እንደሚገኙና በአድንዛጅ እጽዋት የተለከፉትን ዜጎች ከወደቁበት አስከፊ አደጋ ለማዳን ቤተክርስቲያን የምትሰጠው ሰብአዊ መንፈሳዊና ስነ አምራዊ አገልግሎት ምክንያት ብሎም የአድንዛጅ እጽዋት ዝውውር በመቃወም በመታረማመደው እንቅስቃሴ ምክንያት አባላቶቿ ካህናት ገዳማውያን አለማውያን ምዕመናን ጭምር ለከፋ አደጋ ተጋልጦ እንደሚገኙ ጂሶቲ ያመለክታሉ።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐምሌ 28 2009 ዓ.ም ተምረት ዕለታዊ ስርጭታችን ነው። Thank you. የሊባኖስ የሲቪል ተቋማት በሊባኖስ በመኖር ላይ የሚገኙ የሶሪያ ስደተኞች ወደ ትውልድ አገራቸው እንዲመለሱ የሚያመቻች በዓለም አቀፍ ደረጃ እቅድ እንዲወጣ አበክረው ማሳሰባቸው ተገለጸ። ማህበራቱ ይህንን ጥያቄ ያቀረቡት በትላንትናው ዕለት በሊባኖስ የሚገኙ የማሮናይት ስርዓተ አምልኮን በሚከተሉ የምስራቃውያን አብያተ ክርስቲያናት ብፁዓን ጳጳሳት ወራዊ ስብሰባቸውን ባጠናቀቁበት ወቅት በፓትሪያርክ በኬራ ብሮስራይ መሪነት በተደረገው የመዝጊያ ዝግጅት ላይ እንደነበረም የተገለጸ ሲሆን በወቅቱም ጳጳሳቱ እንደገለጹት የስደተኞችን አስቸኳይ ሁኔታ ለመቆጣጠር የሚያስችል አጠቃላይ እቅድ አለመኖሩ የሊባኖስን ሕዝብ ዋጋ እያስከፈለ ይገኛል ብለዋል። በሊባኖስ የሚገኙ የሶሪያ ስደተኞች በሊባኖስ መንግሥት በተባበሩት መንግሥታት ድርጅት ቢሮዎችና ተቋማት እንዲሁም በተለያዩ የበጎ አድራጎት ሰጪ ተቋማት የተመዘገቡ ከአንድ ሚሊየን በላይ ስደተኞች በሊባኖስ እንደሚገኙ የተገለጸ ሲሆን ከዚህም ባሻገር በዓለም አቀፋዊ ድርጅቶች ወይም በሊባኖስ ውስጥ በሚንቀሳቀሱ ተቋማት ያልተመዘገቡ ሌሎች ብዙ ስደተኞች እንደሚገኙም የተገለጸ ሲሆን ይህም ከአገሪቷ የመሸከም አቅም በላይ የሆነ ጉዳይ በመሆኑ ከፍተኛ የሆነ ማህበራዊ ቀውስ እያስከተለ የሚገኝ ጉዳይ በመሆኑ የተነሳ አስቸኳይ የሆነ መፍትሄ እንዲፈለግለት ጳጳሳቱ ጥሪ አቅርበዋል። ይህንን ጉዳይ በተመለከተ የማሮናይት ፓትርያርክ የሆኑት ፓትርያርክ በኬራ ብሮስራይ በሐምሌ 9 2009 ዓ.ም የሊባኖስ ፕሬዝደንት ለሆኑት ሚሼል አሁን ባሳን የዚህን ጉዳይ አሳሳቢነት የሚያመለክት መልእክት መላካቸውም ተገልጿል። እኛ የሊባኖስ ህዝቦች ለስደተኞች ያለን አጋርነትና ድጋፍ አሁንም እያሳየንና እየቀጠልን እንገኛለን ያሉት ፓትርያርክ በኬራ ብሮስራይ ከዚህ ባሻገር ግን ይህ በስደተኞች አማካይነት እየተፈጠረ የሚገኘው ማህበራዊ የሆነ ቀውስ በዘላቂነት የሚፈታው እርዳታን ብቻ አቀላጥፎ በመቀጠል ብቻ ሳይሆን የተለያዩ የፖለቲካ መድረኮችን በመክፈትና በተለያዩ ባላንጣ አካላት መካከል ያለውን ልዩነት በውይይት በመፍታት በየሀገራቸው ሰላም እንዲረጋገጥ በማድረግ ስደተኞቹም ወደ የሀገራቸው በደና እንዲመለሱ ለማድረግ ከፍተኛ ጥረት ያስፈልጋል በማለት ለዓለም አቀፉ ማህበረሰብ ሳይቀር ጥሪን አቅርበዋል።
ድርፓና ቆጣጥር ከነሐሴ 2 ቀን 2017 ዓመተ ምህረት የቼፋሎ ሰበካ ጳጳስ ብፁዕ አቡነ ቪንቼንሶ ማንዘላ ባሰሙት ንግግር የተጀመረው ዲያቆናት ለስደተኛውና ህሙማንን ለማስተናገድ የሚታነጹ ናቸው በሚል ርዕስ የተጠራው በኢጣሊያ ለምትገኘው ካቶሊካዊት ቤተክርስቲያን ቋሚ ዲያቆናት ማህበረሰብ አውደ ጉባኤ በፓሌርሞ ክፍለ ሀገር በምትገኘው በቼፋሎ ከተማ በመካሄድ ላይ ሲሆን ይህ አውደ ጉባኤ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዓለም አቀፍ የስደተኞች ቀንና ከዛም 25ኛው ዓለም አቀፍ የህሙማን ቀን ምክንያት ያስተላለፉት መልእክት ላይ ያማከለ የድቁና ጥልቅ ትርጉሙ በጥልቀት እንዲስተዋል የሚያደርግ መሆኑ የኢጣሊያ ብፁዓን ጳጳሳት ጉባኤ አሰራጨው መግለጫ ይጠቁማል። ይህ ነገንደር ፓናቆጣጥር ነሐሴ 5 ቀን 2017 ዓ.ም ተመረጠ የሚጠናቀቀው አውደ ጉባኤ ደሆችን የተረሱትን በተጎሳቆረ ህይወት የሚገኙትን በማገልገል የሚኖር ማዕረግ ሲሆን ማዕረግ የሚያስብለውም የሚሰጠው አገልግሎት መሆኑ ላይ በማተኮር ይህ ግንዛቤ በቤተ ክርስቲያን ውስጥ እንዳይዘነጋና በተለይ ደግሞ ቅዱስ አባታችን ድቁና በከተሞቻችንና በህሉና ጥጋጥግ የሚገኙትን ቅርብ ለማድረግ ወይንም ለነርሱ ቅርብ ለመሆን ለነዚህ ህብረተሰብ ክፍል ለማደገፍ ቤተ ክርስቲያን የምትሰጠው ወደ ክህነት የሚያደርስ ወይንም ደግሞ በቋሚነት የሚሰጥ ሆኖ የቤተ ክርስቲያን ለድሆች ቅርብ የመሆኑ አገልግሎት ምስክር ነው በማለት የሰጡት ምዕዳን ላይ ሰፊ ውይይት የሚካሄድበትና በዚህ በአሁኑ ሰዓት ያንን በባህል በቋንቋ በሃይማኖትም ይሁን ካንተ የተለየውን በፍርሃት ተመልከት የሚለው ባህል በዚያ መቀራረብ እና መደጋገፍ መተሳሰብ በሚለው ባህል እንዲተካ የሚያግዝ መሆኑ በአጽንኦት የሚያብራራው አውደ ጉባኤ መሆኑ የኢጣሊያ ብፁዓን ጳጳሳት ጉባኤ ባወጣው መግለጫ ያመለክታል። ድቁና ወደ ማዕረገ ክህነት የሚያስሸጋግር ቢሆንም በቋሚነት ሊሰጥ የሚችል ማዕረግ መሆኑ ድቁና ወደ ማዕረገ ክህነት የሚያሸጋግር ቢሆንም ቅሉ በቋሚነት ሊሰጥ የሚችል ማዕረግ እንደሆነም በተለይ ደግሞ ለክህነት የሚሰናዱት ከማዕረገ ክህነት በፊት የሚቀበሉት ማዕረግ ነው። ሆኖም የድቁናውን ማዕረግ በሚገባ ሊኖሩት ይገባል። በመሆኑ እንዲኖር የሚያበቃው ጊዜና ቦታ ሊሰጠው ይገባል። ስለዚህ ለክህነት ማሰናጃ ነው ተብሎ ሳይኖር ሊታለፍ አይገባውም። ድቁናው በክህነት ህይወት ሊገለጥና ሊኖር የሚገባው በመሆኑ ቀጣይነቱ የማያቋርጥ አገልግሎት ነው። ይህንን ደግሞ ሁሉም የተለያዩ መንፈሳዊ ማህበራትና ገዳማት ሊያስተውሉት ይገባል ሲል አውደ ጉባኤው እያስገነዘበ መሆኑ የገለጠው የኢትዮጵያ ብፁዓን ጳጳሳት ጉባኤ መግለጫ በማስከተል ይህ የማዕረገ ድቁና ጥልቅ ትርጉሙ ዳግም በማነቃቃት ቤተ ክርስቲያን ልትኖረው እንደሚገባት በቴዎሎጊያ በቅዱስ መጽሐፍና በቤተ ክርስቲያን አበው ትምህርት የቤተ ክርስቲያን ስልጣናዊ ትምህርት ስር የሚያብራራ መሆኑ ያመለክታል።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። I'm gonna make it.